ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሐምሌ 20 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም በየሳምንቱ አርብ ከእናንተ ከአድማጮቻችን የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችንን አቅርበን ክፍል 1 ፕሮግራማችን ይጠናቀቃል። ሐሙስ ሐምሌ 19 ቀን ከጠዋቱ 2 ሰዓት ተኩል ላይ በአዲስ አበባ በመስቀል አደባባይ የተገደሉት የአባይ ግድብ ዋና ስራ አስኪያጅ የኢንጂነር ስመኘው በቀለ አገዳደል ጉዳይ ከፍተኛ ተቃውሞ የቀሰቀሰ ከመሆኑ ሌላ የተለያዩ ጥርጣሬዎችን እያስከተለ መሆኑ ተነገረ። ኢንጂነሩ በማንና ለምን እንደተገደሉ እስካሁን ያለው የፖሊስ ምርመራ የሚያሳየው ነገር የለም። የፖሊስ ኮሚሽነር ሐሙስ በሰጠው መግለጫ ሰውየው የተገደሉት ከግራ ጆሮ ግንዳቸው ስር በጥይት ተመተው መሆኑን ይግለጽ እንጂ በማን እንደተገደሉ ወይም ገዳዮቹ ስለመያዛቸው የሰጠው መረጃ የለም። ፖሊስ በጥርጣሬ ከ30 ሰዎች በላይ የያዘ መሆኑን ቢገልጽም እስካሁን ገዳይ ነው ተብሎ የተወነጀለ የለም። ኢንጂነሩ ሐሙስ ጠዋት በአንድ ሰዓት ላይ በቢሮአቸው እንዲሁም በሁለት ሰዓት ከ20 መስቀል አደባባይ አጠገብ መታየታቸው ተነግሯል። በአካባቢው የነበረ የሲሲቲቪ ካሜራ ከሁለት ቀናት በፊት ለመንገድ ስራ ተብሎ መነሳቱና በአካባቢው የተደረገው የመረጃ አሰባሰብ ስራ አጥጋቢ አለመሆኑ ምናልባት በሌላ በኩል የኢንጂነሩን መገደል ተከትሎ በአዲስ አበባ የተቃውሞ ሰልፍ ተደርጓል። በጎንደርና በማክሰኝት በትናንትናው ዕለት የተጀመረ የተቃውሞ ሰልፍ አርብም ቀጥሎ ውሏል። አርብ በጎንደር የተደረገውን የተቃውሞ ሰልፍ ለመበተን ፖሊሶች በወሰዱት እርምጃ ቢያንስ 3 ሰዎች መጎዳታቸው ተነግሯል። የውሃ የመስኖና የኤሌክትሪክ ኃይል ማመንጫ ሚኒስትር ባለስልጣኖች ለጋዜጠኞች በሰጡት መግለጫ የአባይ ግድብ ግንባታ በሲቪል ኢንጂነሪንግ በኩል በደህና እየቀጠለ ቢሆንም የኤሌክትሪክና የሜካኒካል ስራው የተጓተተ መሆኑን ገልጸዋል።
ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢንጂነር ስመኘው በቀለ ሞት የተሰማውን ሐዘን እየገለጸ ለቤተሰቦቻቸውና ለዘመድ አዝማድ ሁሉ መጽናናትን ይመኛል።
የውጭና የውስጥ በሚል ተከፋፍሎ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ በተዋሃደ መልክ መንፈሳዊ አገልግሎት ለመስጠት መስማማቱ ቀደም ብሎ የተገለጸ ሲሆን ሐሙስ ይፋ በተደረገው መግለጫ ዝርዝር ጉዳዮቹ የተጠቀሱ መሆናቸው ታውቋል። በስምምነቱ መሰረት ቤተክርስቲያኒቷ ሁለት ፓትርያርክ ይኖራታል ተብሏል። አራተኛው ፓትርያርክ አቡነ መርቆሪዮስ በፓትርያርክነት ወደ አገራቸው የሚመለሱ መሆናቸውና በመንበረ ፓትርያርክ ውስጥ መኖሪያ እንደሚዘጋጅላቸው ተገልጾ ሲመለሱም የጸሎትና የቡራኬ መሪ ሆነው እንደሚቀጥሉ ተስማምተዋል ብሏል። አቡነ ማትያስም በፓትርያርክነት የሚቀጥሉ ሲሆን የአስተዳደሩን ስራ እየሰሩ የጸሎትና የቡራኬ ኃላፊነታቸውን እንደሚወጡ ተገልጿል። በእድሜያቸው እስካሉ ድረስ በጸሎት ወቅት በሁሉም ቤተክርስቲያናት የሁለቱም ስም እንደሚነሳ ስምምነት ተደርሷል ተብሏል። ወደ ተለያዩ የአረብ አገሮች ለመጓጓዝ ጅቡቲ ላይ የነበሩ 185 ኢትዮጵያውያን በዓለም አቀፍ የስደተኞች ድርጅት እርዳታ ወደ አገራቸው የተመለሱ መሆናቸው ታወቀ። ስደተኞቹ በደላሎችና በአስተላላፊዎች አማካኝነት ወደ ተለያዩ የአረብ አገሮች ለመሄድ ወደ ጅቡቲ ሄደው ለወራት በመደበቅ ሲሰቃዩ የነበሩ ናቸው። የስደተኞቹ ወደ አገራቸው መመለስ የሚደገፍ ጥረት ሆኖ ሳለ ጥረቱን የተሟላ ለማድረግና ዜጎች ወደ ውጭ እንዳይወጡ ለማድረግ የስራና የሌሎች ሁኔታዎችን ማመቻቸት ያስፈልጋል ተብሏል። ከ27 ዓመት በፊት በግድ ወደ ትግራይ ክልል በተጠቃለለው በራያ ዞን ውስጥ የሚገኙ የዋጃና ጥሙጋ ነዋሪዎች ላለፉት 2 ወራት ሲያካሂዱ የነበረው የማንነት ጥያቄ እንቅስቃሴ በአካባቢው ግጭት መፈጠሩ የሚታወቅ ሲሆን እንቅስቃሴው አሁንም ቀጥሎ ይገኛል። ባለፉት ጥቂት ቀናት ቢያንስ ሁለት ህፃናት የተገደሉ ሲሆን በርካቶች ታግተው ወደ እስር ቤት የተወሰዱ መሆናቸው ከአካባቢው የተገኘው ዜና ይገልጻል። ቅዳሜ ሐምሌ 21 ቀን የሶማሊያው ፕሬዝዳንት መሐመድ አብዱላሂ መሐመድ ለጉብኝት አስመራ የሚገቡ መሆናቸውን የሻቢያው የመገናኛ ሚኒስቴር ገልጿል። ላለፉት 15 ዓመታት ሁለቱ ወገኖች ምንም አይነት የዲፕሎማቲክ ግንኙነት የሌላቸው መሆኑ ሲታወቅ የሶማሊያው ፕሬዝዳንት የአስመራ ጉዞ በመካከላቸው እርቅ መፈጠሩን ያሳያል ተብሏል። ፕሬዝዳንቱ ጉብኝት የሚያካሂዱት በሻቢያው ፕሬዝዳንት ጥሪ መሰረት ነው በማለት ሚኒስቴሩ ጨምሮ ገልጿል። ከ600 የሚበልጡ የአፍሪካ ስደተኞች የስፔን ግዛት በሆነችው በሲውታ እና በሞሮኮ መካከል የተሰራውን የሽቦ አጥር ሰብረው ወደ ስፔን ግዛት የገቡ መሆናቸውን የስፔን ፖሊሶች ገልጸዋል። ስደተኞቹ የብረቱን አጥር ቆርጠው መውጫ ከማበጀታቸው ሌላ ድንጋይና የተለያዩ ቁሳቁሶችን በመወርወር ፖሊሶችን ያጠቁ መሆናቸውን የፖሊሶቹ መግለጫ የዘረዘረ ሲሆን 16 ስደተኞችና 15 ፖሊሶች ጉዳት ደርሶባቸው ወደ ሆስፒታል የተወሰዱ መሆናቸውና 135 የሚሆኑ ስደተኞች ደግሞ ቀላል ጉዳት የደረሰባቸው መሆኑ ተነግሯል። በሌላ በኩል ሐሙስ የስፔን ጠረፍ ጠባቂዎች 332 ስደተኞችን ሜዲትራኒያን ባህር ውስጥ ከመስተማድነው ወደ ጠረፍ ያመጧቸው መሆኑ ታውቋል። በዚህ ዓመት ወደ ስፔን የገቡት የአፍሪካ ስደተኞች ቁጥር ከ22000 በላይ ሲሆን 20000 የሚሆኑት በባህር የገቡ ናቸው ተብሏል። በደቡብ አፍሪካ በጆሃንስበርግ የተሰባሰበው ብሪክስ በሚል እንግሊዝኛ ምህጻረ ቃል የሚጠራው ስብስብ የአሜሪካንን የታሪፍ ጥቃት በጋራ ለመመከት መስማማቱ ታወቀ። የብራዚል፣ የሩሲያ፣ የህንድ፣ የቻይና እና የደቡብ አፍሪካ መሪዎች የቱርኩ ፕሬዝዳንት በታዛቢነት በተገኙበት ስብሰባ ላይ ባደረጉት ስምምነት የአሜሪካ የታሪፍ ጥቃት የዓለም አቀፉን ኢኮኖሚ ያቃውሳል ካሉ በኋላ ይህን ለመከላከል በመካከላቸው ያለው የንግድ ግንኙነት እንዲጨምር ለማድረግ ከፍተኛ ጥረት መደረግ አለበት ብለዋል። የብሪክስ ሀገሮች በዓለም የንግድ እንቅስቃሴ ያላቸው ድርሻ 42% ሲሆን ይህም እያደገ መምጣቱ ተገልጿል። ባለፈው ዓመት በአገሮቹ መካከል ያለው የንግድ እንቅስቃሴ በ30% ማደጉም ተነግሯል። የአሜሪካ የታሪፍ ጥቃት ለስብስቡ የተለየ ተግባርና ኃላፊነት የሰጠው መሆኑን ጉዳዩን በቅርብ የሚከታተሉ ይገልጻሉ። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል።
Kabutnaga mera pagayi re re ba ከቡት ነገ ማፋገ
ጋሪ ወደፊት ፈረስ ወደኋላ ፖለቲካ ህዝበኛ የምንላቸው ፖለቲከኞች የሚወስዱት እርምጃ ለሀገሪቷ ያስፈልጋል የተባለውን ሳይሆን የህዝብ ድጋፍ ያስገኝልናል ብለው የሚያምኑትን ነው። እስኪደላደሉ ሰማይና ጨረቃን ሁሉ የርሻ መሬት ልናደርግላችሁ ነው፣ ወርቅ በመንገድ ይፈሳል፣ ዘይት ቤንዚን አወጣን የማይሉት ነገር የለም። አስምንት ዓመታት ይቻገር ሲሉን የከረሙትም በስሟ ኢትዮጵያ ማለትን ይጀምሩና አልፋውም ኢትዮጵያዊነት ሱስ ነው ሲሉ ይደልሉናል። የሚያሳዝነው ጆሮ ሰጥተናቸው ልንንበረከክ ዝግጁ ሆነን ራሳችንን ለቀጣይ ባርነት ለመዳረግ ስንቸኩል መታየቱ ነው። ተታለውና በተክለሰውነት ዙሪያ አሜሪካ ባጠነጠነው ፕሮፓጋንዳ ተወዝውዘው እንደ ትላንቱ ሁሉ ነግ ጨቋኛቸው የሚሆነውን ግለሰብ ማወደስና ማድነቅ ሲጀምሩ መለስ ብለው ታሪክን መቃኘት አይፈልጉም። ይህን የሚያሳስባቸውን ይጠላሉ። ያፓ ከቀሰመው ተመክሮና ከተጨባጭ ሁኔታ በመነሳት የማይሆነውን ነገር አይሆንም፣ የማይጠቅመውን አይጠቅምም፣ ጎጂ ጅማሮን ከንቱ ግብዝነትን ለአምባገነንነት መክፈቻ ነው ሲል ብዙዎች ሐሳቡን በማጤንና በመረዳት ፋንታ ማውገዙን መርጠዋል። ላቀረባቸው ሐሳቦች ሆኑ ማጠየቂያዎች ግን ይህ ነው የሚባል ምላሽ መስጠት አልቻሉም። የተባለው ሁሉ ሆድ ሲያውቅ ዶሮ ማታ እንዲሉ ሁሉም የሚረዳው ሐቅ ነውና በተቀነባበረ መልክ የጀመሩት የጥቃት ልፈፋ ግን ምን ያህል እንደዘቀጡ ያሳያል። የኢትዮጵያ ሕዝብ 60 በመቶ ወጣት ነው፣ ወጣቱ ደግሞ ድርጅቱን አያውቀውም ይላሉ። ታዲያ ምን ይሁን? 40 በመቶ ካወቀው ይበቃል። የአራት አምስት ሰው ጠባብ ቡድኖችን ጠርቶ ያስተናገደ ያለ ህዝበኛ ቡድን ኢሃፓን አያቀውም ብሎ ለማግለል መነሳቱ የሚያስቀና የሚያስተዛዝብም ነው። ኢሃፓን ለማግለል ጌቶቹ የወሰኑት የሚለው ስለሚደመጥና ተቀባይነትም ያገኛል በሚል ፍርሃት የተነሳ ለማፈን በተደረገው ውሳኔ መሰረት ነው። የኢሃፓ መርሃ ግብር ያረጀ ያፈጀ ነው፣ ለዘመናችን አይሆንም እያሉም ነው። የኢሃፓ መርሃ ግብር በ1966 እና በ2010 አንድ አይደለም፣ በየጊዜው እንደ ሁኔታው የተሻሻለም ነው። ሁሌም ግን ህዝባዊና ዴሞክራሲያዊ መሆኑን ማንም ሊክደው የሚችል አይደለም። ለዚያውም የትኛው አቋም ነው ጊዜ ያለፈበት? ዴሞክራሲያዊና ሁሉን አቀፍ ሽግግር የሚለው? ዴሞክራሲ ለሰፊው ህዝብ የሚለው? ለህዝብ የሚበጅ ቅይጥ ኢኮኖሚ ያለው? ሉዓላዊነት ለኢትዮጵያ የሚለው? የህግ የበላይነትና ፍትህ የሚለው? የነሱስ መርሃ ግብር ማለትም ካፒታሊዝም ተብየው ጮርቃ ልጅ ነው ወይስ የገማ የገለማና ለህዝብ ስቃይ ምክንያት የሆነው? ኢሃፓ ሲመሰረትም አሁንም ዘመናዊ ፓርቲ፣ የህዝብን ፍላጎትና መፈክር አራማጅ ድርጅት፣ ነጻ ኢትዮጵያዊ ድርጅት ነው። ለማንም ባዕድ አገሩን አልሸጠም፣ ቸርቻሪዎችንም አጥብቆ ይዋጋል። እንዳንዳንዶቹ ዋሾች የህዝብ ትግል መራን አራመድን ብሎ ሲዋሽ የሚደመስ ሳይሆን መሰራት ያለበትን ባለው አቅም ሁሉ ሰርቶ ዛሬ ያለበት ሁኔታ ላመጣው የህዝብ ትግል ግለሰብ ነው የሚሉት ሳይሆን ያቅሙን አስተዋጽኦ አድርጓል። ጋሪውን ከፈረሱ አስቀድሞ የተከሰተው ህዝበኛነት ለአገርና ለህዝብ በቅድሚያ ምን መከናወን እንዳለበት የተነገረውን ሁሉ የሚጻረር ነው። የወያኔ እጅ ያለበት የህዝብ ግድያና በጥበጣ ሰፍኖ ይያለ ይህን ባስቸኳይ ለመፍታት ከመጣር ይልቅ አዲሱ ሹም ዙረትና ሽርሽር በባዕድ አገር የሚኖሩት ለመደለል ጉዞን ሁሉን የፖለቲካ ስረኛ መፍታትና የህግ የበላይነትን ለማስፈን መጣር ሳይሆን ለወንጀለኞች ምህረት አዋጅን ማጽደቅ መርጧል። እርምጃዎቹ ሁሉ አንገብጋቢና ቀዳሚ ሳይሆኑ ህዝበኝነትን የሚያንጸባርቁ መደለያዎች መሆናቸውን ገና ያልተረዱ ብዙዎች መኖራቸው አገራችን ለቀጣይ ምጸትና መከራ መዳረጓ ሲያንሳት ነው የሚያሰኝ ነው። ሁሉን አቀፍ የሽግግር ሂደት ይጀመር፣ የሽግግር መንግስት ይቋቋም የተባለውን ዋና የህዝብ ጥያቄ ወደ ጎን ጥሎ የግለሰብ አገዛዝን ያው የምናውቀው ቆሻሻ ቡድንን ቀጣይ ባለስልጣንነትን ለማስፈን መፍጨርጨሩ ቅድሚያ ተሰጥቶት እያየን ነው። ህዝበኞቹ ምክር የማይሰሙ ሆኑ እንጂ በያጋጠሚውና መድረክ በይፋም በሌላም የግንኙነት መንገድ አስቸኳይ ተግባሮች ሊሆኑ የሚገባቸውን ጠቁመንላቸው ነበር። ፈረሱ ከጋሪው መቅደም እንዳለበትም ነግረናቸው ነበር ማለትም ይቻላል። አንደኛ፣ ሁሉን የፖለቲካ ስረኞች ዓለምንም ቀድመው ኔታ መፍታትና የህዝብን መብት የሚጻረሩትን አዋጆች ሁሉ መሻር። የምህረት አዋጅ ያጸደቀ ፓርላማ ተብዬ ተቋም ለዚህ ውሳኔ ጊዜ ሊያንሰው አይጠበቅም። ሁለተኛ፣ ህዝብ የጠላቸውን ብሔረተኛ ገለባ ቡድኖችና ግለሰቦች ጋብዞ አስተናጋጅና የፈሰሰ ቡና ጠራጊ ከመሆን ሐቀኛ አገር ወዳድ ኃይሎች ሁሉ ከቱሉ ፎርሳ እስከ መዋንበሳ ቀርቦ ሁሉን አቀፍ የሽግግር ሂደት ለመጀመር በትኩረት መጣር። የሽግግርን አስፈላጊነት ይዘት አሳጥቶ በነሊንጮ አጥፊ ምክር መሰረት በያዝነው መንገድ ሽግግር ይመጣል ማለቱን ባስቸኳይ ትቶ ግለሰብን እንዳሸጋጋሪ ማቅረብን፣ ማንንም ድርጅት በባዕድ ትዕዛዝ ለማግለል ሳይሞከር ሁሉን አቀፍ ሽግግርን በአቋራጭ አስወግዶ በህዝበኛ መንገድ መፈክሩን ቀምቶ ግን በተግባር የሰለቸንን አገዛዝ እድሜ ለመስጠት እየተጣረ ያለው ሁሉ ከንቱ ነውና ማብቃቱ የሚመረጥ ይሆናል። የአገራቸው ጉዳይ ከሚመለከታቸውና ለህዝባዊና ሰላማዊ ሽግግር አስፈላጊ የሆኑትን ኃይሎች ከማነጋገር ፋንታ ጭብጨባን መሻትና ይመቹናል የሚባሉትን ያውም ብሔር ነክ ቡድኖችን ብቻ ቅድሚያ መስጠት በጣም ስህተት ነው። ከህዝብ ኃይሎች ጋር መቆም ለለውጥ ሂደቱም ዋስትናና ጉልበት እንደሚሆን መገንዘቡ ይገባል እንጂ አገዛዙና ስርዓቱ ሳይነካ የራስን ብሔረሰብ ሰዎች መሾም ላይ ማተኮሩ ፋይዳ አይኖረውም። ይበልጥ ግጭትን አስከትሎ የጨነቀው ከወያኔም እንዲጠጋ ይገፋል እንጂ ጠቀሜታ የሌለው ጠባብና ጎጂ ስምሪትም ነው። የኢትዮጵያን ውስብስብ ችግሮች በሰላምና በውይይት ለመፍታት መጣር ያሻል እንጂ በግለሰብ እና በተወሰነ ቡድን ሊፈታ የሚችልም አለመሆኑን መገንዘብ መቅደም ያለበት ግንዛቤና ብልህነት ነው። ለኢትዮጵያ ደግ ከሚመኝ ሁሉ የስልጣን ጥሜት ካላወረው ሁሉ የሚጠበቅ ነው። ሶስተኛ፣ የህዝባችንን ችግርና ስቃይ ለማስወገድና ድህነትን ለመቋቋም እርምጃ መውሰድ መጀመርን፣ ተገቢ የኢኮኖሚ አቋሞችና አዋቂዎችን አማክሮ መያዝን፣ አገርን ለባዕድ ገልቦ ማቅረቡን ማቆምን፣ የኑሮ ውድነትን መቅረፍን ማስቀደም ያስፈልጋል። የአዲሱ ሹም የኢኮኖሚ ፖለቲካ አንዳንድ ዶላር አዋጡ ብር መቀየርና ያው ህዝብን ዘረፋ ማጧጧፉ እንጂ ቀናና የተጠና ባለመሆኑ ጉዳት እያደረሰ ነው። ሁሉን አውቃለሁ ማለትና በጸረ ኢትዮጵያ ባዕዳን ምክር መቃኘቱን መተው አስፈላጊ ነውና ይህንንም መረዳት ያሻል። እነዚህን ቀዳሚ እርምጃዎች ለመውሰድ ሐቀኛና ሙሉ ጥረት ካለ ይህን ደግፎ ኢትዮጵያን ከቀውስ ሊያወጣ የማይፈልግ የለም ብለን ማመኑን እንመርጣለን። ከአጠቃላዩና አገራዊ ህዝባችንን ከሚመለከት ጥያቄዎች ወጣ ስንል ደግሞ ድርጅታችንን በሚመለከት የተወሰደው አቋም ተቃውሞን እንድናሰማ የሚገፋፋን ነው። አንድም የኢህአፓ የፖለቲካ እስረኛ አልተፈታም ወይም ስለ ሁኔታቸው የተሰጠ ምንም ገለጻ የለም። አዲሱ ሹም የመለስ ዜናዊን አቋም ጠብቆና ተከትሎ ስለ ኢህአፓ ላይናገር ላይጋገር ምሎ ተገዝቶ በመገኘቱ ከድርጅቱ ጋር አሜሪካ ባዘዘው መሰረት ምንም የይፋ ግንኙነት ማድረግን አልፈለገም። ያለን ህዝባዊ ድርጅት የለም ማለቱና ለአሜሪካ የሚጠቅመውን የማግለል አቋም መያዙ ለህዝብና ለሀገር የማይጠቅም መሆኑን ለማስረዳትም ጊዜን አናጠፋም። አገራችንን ለሻቢያና ለባዕዳን ከፍቶ የመስጠቱ አቋምን ቢቆም ቢለወጥ ይመረጣል ያልነውን እንደ ጸረ ሰላም ጸረ ኤርትራ በመውሰድ የተከፈተው ዘመቻ በሻቢያ ደጋፊዎችም እየተሰራጨ ያለው ቢቆምም የሚመረጥ ይሆናል። ዛሬም ነገም ጫጫታና የህዝበኞች ጥቃት ሳያግደን የህዝባችንን አንገብጋቢ ጥያቄዎች ምላሽ ለማስገኘት መዋደቃችን የሚያቆም አይደለም። የአባን ለማጥፋትና ከህዝብ ለመነጠል ያለፉትም በትኩረት ሞክረውት ያልተሳካ ጉዳይ ነው። ድርጅቱ ከህዝብ ጎን ሆኖ ትግሉን የሚቀጥል ከመሆኑ ባሻገር የትግሉም ተመክሮ ቀላል ሚዛን የሚሰጠው አለመሆኑን ማወቅ የሚበጅ ይሆናል። ሱዳን ሰባ አልኬር የሚላት አበባ ከጠዋት እስከ እኩለ ቀን ደምቃ ታብብና በተሰዓት ድራሹ አይገኝም። አሜሪካዊው አንድ ዋርሆል ደግሞ እያንዳንዱ ሰው በሆነ ወቅት የ15 ደቂቃ ዝና መድረክ ሊያገኝ ይችላል ብሏል። ያዙን ልቀቁን ያሉ ቡድኖችና የፖለቲካ ሰዎች ድራሻቸው ሲጠፋ ደጋግመን ያየነንና ከሰፈነው ጫጫታ ባሻገር ብልጭ ብልጭ የሚለውን ዘላቂ ሀቅ የማየቱ ልምዱም ችሎታውም አለን። ብዙዎቹም ቢኖራቸው ምንኛ ባማረ። ብዙዎቹም ከግርግሩ የሚያተርፉትን ቀማኛዎች አውቀው ቢገኙ ምንኛ በተጠቀሙ። ለህዝብ የሚበጅ ሁሉን አቀፍ የሽግግር ሂደት ይቅደም። ሁሉም የፖለቲካ እስረኞች ይፈቱ። ጸረ ወያኔ ትግላችን ተፋፍሞ ይቀጥል።
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
አድማጮቻችን፣ በደብዳቤዎች አምድ የሚቀርቡት ጽሑፎች ኃላፊነት የላኪዎቹ ነው።
ይድረስ ለፍኖተ ዲሞክራሲ የኢሃፓ ሬዲዮ አድማጭና አዘጋጆች የከበረ ሰላምታዬን አቀርባለሁ። 28 ዓመት በሰይጣን ግቢ ፓስተር ነኝ ብሎ የከረመ ቀናነቱ በጥርጥር ቢገባ አይደንቀኝም። ይህንን ሁሉ ዓመት ለወያኔ በየመስኩ ያገለገለው አብይ አህመድ ድንገት ተለውጦ ከህዝብ ወራ ይገባል ማለት ከንቱነት ነው ያልነውን ቁም ስቅላችንን ሲያሳዩን ባጁ ተጨበጨበ፣ ከበሮ ተደለቀ። አብይም አማካሪዎቹ ባሉት መንፈስ ህዝብ መስማት የሚፈልጋቸውን ቃላት ተደረደረ፣ ለሻቢያ መሪማ አጎነበሰ። ሳሪነ ቅድስት ወይም ክራላይሶ ማለት የሚገባው ዜጋ አቅሉን ስቶ ጣውት ጠርቦ አብይን ሰማይ ሰቀለው። አምንበታለሁ እንደሚለው ኢየሱስ ቢሰቀል ማኖሮ ተገላግለን ነበር። በዙሪያው የተኮለኮሉት ሰዎች በሃይማኖትና ብሔር ማጠየቂያ ሊፈረጁ የሚችሉ መሆናቸውን ማንም ሊስተው አይችልም። ሀገራችንን ወደ ሃይማኖት ጦርነትና ፍጅት ሊከቷት ተነስተዋል ብንል ትክክል ነው። ጠንቀቅ በል ተዋህዶና ሙስሊም። አቤል መሐመድ ከሮማ ጣሊያን። Thank you.
ይድረስ ለፍኖተ ዲሞክራሲ ሬዲዮ አዘጋጆች። የቸኮለ አፍሶ ለቀመ ይላል ያገራችን ሰው። ዜጎችን በአገር ውስጥም በውጭም ስታዘብና ስናደድባቸው ቆይቻለሁ። ወያኔን ሲታገል የቆየው ዜጋ ግን ምን ነካው? በርግጥም ለጠቅላይ ሚኒስትሩ ድጋፍ የሰጠው 100 ሚሊዮን ህዝባችን አይደለም። ሰውየው የወያኔና የኢሃዴግ አገዛዝ ያብቃ ተባለ እንዴ ብሎ አላገጠብን። ኢሃዴግን ለማጠናከር ለማደስ እንጂ ላፈርሳል መጣውም ማለ። ሁሉን ያቀፈ የሽግግር መንግስት ጭራሽ አይታሰብም ብሎም በግልጽ ተናገረ። ሹመት በአብዛኛው ለወያኔ የኦሮሞ ክንፍ ኦህዴድ አባላት ተሰጠ። ቀጥቀጥ አማራን ቀጠለ። እስከዛሬ እንደዚህ ለአረቦች መንበርከክም አልታየ። የሀገር መሬትና ክብር ለሻቢያ በአደባባይ ተሸጠ። መሬታችን በሱዳን ተነጠቀ። ቀልባቸውን ተነጥቀው ክሊናቸውን ተገፈው የጮሁ ዜጎች የሚያፍሩበትና አንገት የሚደፉበት ጊዜ ሳይውል ሳያድር መጥቷል። በዋሽንግተንና ሎስ አንጀለስ ይህን ሐሳዊ ሰው ሊያወድሱና ሊያስተናግዱ የተዘጋጁ ዜጎች የህዝብን ጥያቄዎችና መፈክሮች አንስተው በጥያቄ እንዳያዋክቡ የተፈቀደላቸው 3 ደቂቃ ብቻ ነው። በመቶ ቀናት ሰውየው ያው ወያኔ መሆኑ ተጋልጧል። ወያኔን ያስወግድልናል ብለው ያለሙ አገራቸውንም ክብራቸውንም እንዳያጡ ያሰጋል ሲሉ ተስፋዬ ኃይለ ማርያም ከአትላንታ አሜሪካ ነገር ደብዳቤያቸውን አጠናቀዋል።
ውድ የፍኖተ ዲሞክራሲ የሬዲዮ ፕሮግራም አዘጋጆችና አድማጮች ሰላምና ጤና ለሁላችሁም ይሁን ዘንድ የዘውትር ምኞቴ መሆኑን እንገልጽላችኋለሁ። የኢትዮጵያን መዋረድ መኮስመንና መደህየትን በውል የተገነዘቡ ወገኖች ኢትዮጵያ የውጭ ፖሊሲ የላትም፣ የውጭ ግንኙነቷ ከጊዜ ወደ ጊዜ እየተኮማተረ መጥቶ ሽባ ሆኗል ሲሉ መደመጣቸው እውነትነት አለው። የኢትዮጵያ ጥቅሞች በባዕድ ኃይላት ሲደፈቁ ለዋላንታች ሲደፈር ታሪክ ሲዋረድ ታሪካዊ ቅርሶቿ ሲዘረፉና ሲሸጡ ዜጎቿ በመካከለኛው ምስራቅ ከፎቅ ከነህይወታቸው ሲወረወሩ የተከላከለ ወይም አይሆንም ያለ የውጭ ፖሊሲ እንዳለን ወይም በዚህ ተቋም የተወከሉ አምባሳደሮች በዚህ የ27 ዓመታት የታሪክ ዘመናችን ውስጥ መመልከት አልቻለም። በመሆኑም ኢትዮጵያ ዛሬ በተለያዩ ዓለም መድረኮች መንግስታት ዘንድ ስትዋረድ እንጂ ተከብራ ለማየት አታደልንም። ከዚህ አንፃር የውጭ ግንኙነት ፖሊሲ ወይም አስፈጻሚዎች የሉንም ብለው ከድምዳሜ ደረሱ ወገኖችን ተመለሱ ተብሎ ማሳመን የሚቻልበት ናት የለም። የውጭ ፖሊሲ መኮስመኑ ወካኝ የሆኑ ዜጎች ለቦታው ተቀምጠው ድምጻቸውም ሆነ ተግባራቸው አልታየም። የውጭ ግንኙነት ፖሊሲ ደሃ መሆን ደግሞ ከሁለት ነገሮች ይመነጫሉ። የመጀመሪያው በመንግስትም የተቀመጠው አካል ወይም ቡድን ለሀገሩ ክብር የማይሰጥና ለዋላዊነት የማይጨነቅ ከሆነ ውጤታማ ፖሊሲው በስም እንጂ በተግባር እንዲኖር አይፈለግም። በወረቀት ላይ የውጭ ፖሊሲ ብሎ ቢያስቀምጠው ወደ ተግባር እንዲለወጥ ፍላጎት አይኖረውም። መንግስት የሆነ ቡድን ወይም ግለሰብ የሀገር ጠላትነት አለው ያስብላል። በተለምዶ በዓለማችን ለሀገራቸው የጠላትነት ፍላጎት ያላቸው በግል ደረጃ እንጂ በቡድን ተሰልፈው የሰሩበትን ሀገር በምሳሌነት መጥቀስ በግል ይቸግረኛል። በቡድን ተረጃጅተው ጸረ ሀገር ሆነው የሚሰሩ አገዛዞች በጣም ውስን ከሚባል ደረጃ እድላቸው። ኢትዮጵያ ከዚህ የመሆን እድሏ በጣም በሆነው ቡድን ተጠቂ የሆነችው የዓለማችን ብቸኛ ሀገር ነች። የውጭ ግንኙነት ፖሊሲያችን መምከን ወይም መጨናገፍ በመንስኤነት ከሚጠቀሱት ውስጥ በዚህ መነሻነት የሚጠቀስ መሆኑ ነው። ጸረ ኢትዮጵያ፣ ጸረ ሕዝብ የሆኑ ቡድኖች በኢትዮጵያ ላይ በኃይል ከስልጣን በመውጣታቸው ኢትዮጵያ ብትደመጥ ባትደመጥ፣ ብትበለጽግ ባትበለጽግ፣ ታሪኳ ቢለማ ወይ ቢጠፋ፣ ወይም የዜጎቿ ሰብአዊ ክብር ቢጣስ ባይጣስ ለነሱ ምን ቸገራቸው? ሁለተኛው ለውጭ ግንኙነትና ፖሊሲ መምከንና መጨናገፍ በመንስኤነት የሚጠቀሰው በውጭ ግንኙነት ስራ ላይ የሚመደቡ ቡድኖች ለስራው የማይመጥኑ ዕውቀት፣ ሙያና ልምድ የሌላቸው ሲሆኑ ነው። ኢትዮጵያ ለውጭ ፖሊሲና ግንኙነት መቀጨጭ ከሚጠቀሱ ምክንያቶች ውስጥ ሁለቱም በ27 የወያኔ ዘመናት ታይተዋል። የወያኔ እንደ መንግስት ጸረ ኢትዮጵያና ጸረ ህዝቧ መሆን እንዲሁም ለስራው የሚመጥኑ ሰዎች በቦታው አለመመደም ሁለቱም የጸኑ ችግሮቻችን ናቸው። የአምባሳደርነት ስራ በዘመነ ወያኔ የወንጀል ተግባር እየጸና ለሄደባቸው ወገኖች እንደ መደበቂያ ተደርጎ በወያኔዎች የሚሰጥ ገጸ በረከት ነው። ይህን ከሰሞኑን በተግባር እየተመለከትን ነው። የአዲስ አበባ ከንቲባ ድሪባ ኩማ፣ ምክትል ከንቲባ የነበረው አባተ ስጦታው፣ ሽፈራው ሽጉጤና መሰሎቻቸው አምባሳደር ሆነው እንደሚሾሙ መረጃው ደርሶናል። ከነዚህና በተመሳሳይ ከተሾሙት አምባሳደር ተብዮች ኢትዮጵያ ምን ትጠብቃለች ለሚለው የወያኔ ዘረኝነት እንዲያወድሱ ወይም ለወያኔ ሌቦች ማሸሻ ቤትና የባንክ ማስቀመጫ ማዘጋጃነት እንጂ ለኢትዮጵያ የማይጠቅሙ እንደሆኑ እናውቃለን። ተዋበቻ ሰፋ ደብረ ዘይት።
የተሰለፈነው ዲሞክራሲ ሬዲዮ ወገኖች፣ ጳጳሶቹ ታረቁ በሚል ፈንጠዝያው ገርሞኛል። ምን ተገኘ? በመጀመሪያ ደረጃ የዚህ ስምምነት ዝርዝር አልተገኘም። አቡነ ማርቆሪዮስ በድሜ ገፍተዋልና ተመልሰው በሀገራቸው ይረፉ ብሏል አብይ ሲባል፣ በሌላ ደግሞ አቡነ ማቲያስ በሞት አፋፍ ላይ ስለሆኑ ለህጋዊ ፓትርያርክ ቦታቸው ሊለቁ ተስማምተዋል የሚል ነው። ያም ሆነ ይህ እሰየው ብለው የሚፈነድቁ ያው ውሉን ስተው ጮቤ ከመረክቱ ዜጎች ጋር የሚደመሩ ናቸው። በሃይማኖት ጉዳይ መሰረታዊ ጥያቄ መንግስትና ሃይማኖት መለየቱና በሃይማኖት በእምነት የተነሳ መብት ረገጣ እንዲወገድ መታገሉ ነው። ህጋዊውን ፓትርያርክና ሲኖድ ያሳደደው ወያኔ ነው። አሁንም ሙስሊሞችን በሃይማኖታቸው የመብት ረገጣ የማካሄድባቸው ወያኔ ነው። የእምነት ነጻነት እስካልተከበረና መስጊድና ቤተክርስቲያኖች ገዳማት ወልድባ ቆልብኝ ተክሷል መመዝበሩ እስካልቆመ ድረስ ወያኔ አገዛዝና ጸረ ሃይማኖት አቋም እስካልተወገደ ድረስ ሲኖዶሶች ታረቁ ትርጉሙ ወያኔ በህጋዊ ሲኖዶስር የገቡትንም ቤተክርስቲያኖች ሊዘርፍ እድል አገኘ ማለት ብቻ ነው። አቡነ ማርቆሪዮስ ሲያርፉ በመትካቸው ለውያኔ የሚያመች ፓርቲያርክ እንዲሾም ይደረጋል እየተባለ ያለውን ጆራችን ሲሰማ ቆይቷል። ወያኔ ባልተወገደበት የሲኖዶች መታረቅ ተቃሚነቱ ለውያኔ ብቻ ነው። የሙስሊሞች መብት ሳይከበር ሲኖዶች ታረቁ ብሎ መፈንደቅም ትክክል አይሆንም። በሁለቱ አንጋፋ ሃይማኖቶች ላይም ሌላ ሊገን የተዘጋጀና ሁኔታም እየተመቻቸለት ያለና የወንጀለኞች መናኸሪያ የሆነ ነታምራት ላይ ነን ያጠኗል እንዳለም ምስጢር አይደለም። አቡነ ጳውሎስና መሰሎቹ ከቤተ ክህነት የዘረፉትን ሀብት እንዲመልሱ እንጠይቅ። ከወያኔ ህገወጥ ሲኖድ ጋር መስማማት ጠቃሚ ሳይሆን ጎጂ ነው። ማርቆስ ፈለቀ፣ ፍራንክፈርት ጀርመን።
ግጭታችንን የምናጠናቀቀው ጀማል ኢብራሂም ከካይሮ ግብጽ በላኩልን ደብዳቤ ይሆናል። ይህን ደብዳቤ ዛሬ ስጽፍ አገር ወዳዱ ኢንጂነር ስመኝ በቀለ ተገድሎ ምን ያህል የተናቀ ህዝብ መሆናችንን መቀበል ተገደን ያለንበት ቀን ነው። ተቃውሞ ሰልፎች ተደርገዋል። አንድ የወያኔ አውቶቡስም ተቃጥሏል ተብሏል። የተሸኘ አንድም የወያኔ ባለስልጣን ግን የለም። ፍቅር ፍቅር፣ እርቅ እርቅ በሚል አብይ ያስጠቃው ዜጋ በስቷል። በወያኔ ላይ ጥቃት ማድረስ ነው መፍትሄው። ፍቅር ሰባኪዎች የነጻነታችን ጠላቶች ናቸው። እስከ መቼ እንነዳለን? ስመኝን የገደለው ግብጽም ወይም ሻቢያ ሳይሆን ገበናችንን ያጋልጣል ብለው የሰጉ ወያኔዎች ናቸው። የአባይ ግድብን ሁኔታ በተመለከተ ለአመታት ፍኖተ ሲያጋልጥና የሙስናውንም ዝቅጠት ሲያቀርብ እንደነበር የምናውቅ እናውቃለን። ዶክተር አብይ ከአረቦችና ግብጽ ጋር ወላሂ ብሎ ተማምሎ ግን የዚህን ግድብ ስራ ሊያስቆም መስማማቱ ደግሞ የአደባባይ ሚስጥር ነው። የጀግናችን ገዳዮች ግን መቼም አይያዙም፣ ለፍርድም አይቀርቡም። ወደ ወያኔ የሮጡ ወይም ሊገቡ የተዘጋጁ ካሉ ቢመለሱና ባሉበትም ቢቆዩ ይመረጣል እላለሁ ሲሉ ጀማል ኢብራሂም ከካይሮ ግብጽ ደብዳቤያቸውን አጠናቀዋል። Thank you.
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የዘውትር አርብ የደብዳቤዎች ዝግጅት ክፍል። በቅድሚያ የችን ደብዳቤን ለፍኖተ አድማጮች ስላቀረባችሁልኝ ልባዊ ምስጋናዬን አቀርባለሁ። ሀገር ወዳዶች እንደሚሉት ኢትዮጵያ ታፍራና ተከብራ እንድትኖር አባቶቻችንና እናቶቻችን በተለያዩ የታሪክ አጋጣሚዎች ደማቸውን አፍስሰው አጥንታቸውን ከስክሰው እንዳደረጉ ሁሉ ኢያፓዎች በዋጋ የማይተመን ግዙፍና የከበረ ጸጋን አስረክበውናል። እኔ እናቴና አባቴ የኢያፓ አባል የነበሩ በመሆናቸው ከፍተኛ ልብን ሞቅ የሚያደርግ ኩራት ይሰማኛል። አባቴ የሁለተኛ ደረጃ ትምህርቴን ስጀምር ከዚህ ዓለም በሞት ቢለየኝም ኢያፓን እንደ ፊደል አስቆጥሮኝ እንዳፈቀረው ማድረጉ ብቻ ሳይሆን ኢያፓ አባቴ እንደተረከልኝ መሆኑን በተጨባጭ ተረድቻለሁ። አባቴ እንዳስረዳኝ ኢያፓ ኢትዮጵያ ሀገሩን የሚያከብርና ለአንድነቷ ባቅ የቆመ ኢያፓ ከኢትዮጵያ ሕዝብ ፍላጎት ጥቅም ውጪ ሌላ ዓላማ እንደሌለው ኢያፓ አድርባይ ያልሆነ ህዝብና ሀገርን የማይከዳ ኢያፓ የሀገሩን ክብርና ጥቅም ለባላን ኃይሎች አሳልፎ የማይሰጥ መሆኑን በዝርዝር ያስረዳኝን እስካሁንም እውነት መሆኑን ለመሰከረ ወዳለው። አባቴ በደርግ ዘመን ቤተ መንግስትና ማዕከላዊ በተፈጸመበት ድብደባ ከአስሩ የእግሮቹ ጣቶች ስድስቱን አጥቷል። የውስጥ እግሮቹም በጣም የተጎዱ በመሆናቸው ቀን ለመራመድ እንዲሁም ለሊት እግሮቹ ሲሞቁም ሲቀዘቅዙም ህመም ይሰማው ነበር። የሚገርመኝ አባቴ ይህን ሁሉ ስቃይ ተሸክሞ በኢያፓ አባልነቱ እጅግ ይኮራ ነበር። በእስር ቤት የደረሰበት ስቃይን የሚረሳው ደሙን ያፈሰሰውና ስጋውን ጣቶቹን ያስቆረጠው ለኢትዮጵያ ህዝብ መሆኑ ሲናገር ፊቱ የሚያበራው ፈገግታ እስካሁን ይታየኛል። እኔ ሳደግ ኢያፓን በአባቴ ውስጥ እያየሁት ነው። አባቴ ከአደራ ጭምር ደግሞ ደጋግሞ የመከረኝ ውሸትን፣ ሌብነትን፣ አድርባይነትን፣ ትምክተኝነትን፣ በማንኛውም መልክ የሚከሰት ጠባብነትን፣ አውቄ በቃውነትን፣ ከሁሉም በላይ ባንዳነትን እንደ ጠላ የነገረኝ ተኝቼም ተቀምጬ ህሊኔ ውስጥ ይደውልብኛል። እንኳንም የአባቴ ልጅ እንኳንም የኢያፓ ልጅ ሆንኩ እላለሁ። አስቀድሜ አባቴን ያነሳሁት አሁን በህይወት ስለሌለና ኢያፓን አብዝቶ ያሳወቀኝ እሱ በመሆኑ ብቻ ነው። እምዬ ያልኩት የምጠራት እናቴም የድርሻዋን ትወጣለች። እናቴ በእስር ቤት በደረሰባት ስቃይ የውስጥ እግሮቿ ጠባሳዎችና በተለይ ጀርባዋ ዘይት አፍስሰው ወረቀት ከምረው ያቃጠሉት ጠባሳው ሲታይ እጅግ ይዘገናል። በዚያ ወቅት እናቴ የ14 እና የ15 ልጅ እንደነበረች ተረድቻለሁ። እናቴ በኢያፓ ውስጥ ያሳለፈችውን የትግል ህይወቷንና በእስር ቤቶች ያሳለፈቻቸውን መከራዎች ስታስታውስ ትዝታው ጭልጥ አድርጎ ይወስዳትና ብዙ ጊዜ እንባዎቿ ከዓይኖቿ ይረግፋሉ። እኔም በጣም ይረብሸኛል። እናቴ አንድ ልጇ በመሆኔ መከራ እንዳይደርስብኝ በመከር ትታጋለች። እናቴ ደግ፣ ሩሩ፣ እንስፍስፍ፣ ትሁት እናት ናት። ይህን ባሪያውን የወረሰችው የኢያፓ አባላት ከነበሩ ጓዶቿ መሆኑን ተረድቻለሁ። እናቴ ማንበብ ትወዳለች። እኔም ከእናቴና ከአባቴ ወርሼ አነባለሁ። ማንበብን በማውዘተሬ የሀገሬን ሁለንተናዊ ሁኔታ ካፍንጫዬ አርቄ በጥልቀትና በስፋት መገንዘብ አስችሎኛል። እስካሁን እንደ መግቢያ ከእናቴና ከአባቴ ኢያፓነትን መውረሴን ያቀረብኩት በአሁኑ ወቅት ሀገር ኢትዮጵያ ያለችበትን ትርምስ የፖለቲካ ሁኔታ እንድገነዘብ አስችሎኛል። ወያኔ ቋንቋን መሰረት ያደረገ የዘር ፖለቲካን በመላው ሀገሪቱ በማስፈን የኢትዮጵያ ሕዝብን ከፋፍሎ ይህን ያህል ዘመን ለመግዛት አስችሎታል። ወያኔ በዚህ ዘረኛ እየተባለ በሚጠራው አገዛዙ በርካቶችን ገድሏል፣ አስሯል፣ አሰቃይቷል። ግን ሕዝቡ ትግሉን ቀጥሏል። የኢትዮጵያ ሕዝብ ትግል እየበረታ ሄዶ ዘረኛውን ስርዓት ሊያስወግድ በቀረበበት ወቅት በባዳን ኃይሎች ጣልቃ ገብነት ወያኔ በዘዴ እንዲጠናከር መደረጉን እያየን ነው። በአሜሪካ እንደሚመራ የሚጠረጠረው የባዳን ኃይሎች ቡድን የስልጣን ሚዛኑ ከትግራዩ ህወሓት ወደ የኦሮሞ ኦህዴድ ዝውውር እንዲደረግ ባቀረቡት ምክር መሰረት መደረጉን ከሚያስረዱ የፖለቲካ ተንታኞች አስተሳሰብ እስማማለሁ። ለኢትዮጵያና ለህዝቧ የሚሆን ለውጥ በእንዲህ ያለ በወያኔ ቁጭ በሎች እየተሰራ ባለ የፖለቲካ የቁማር ጨዋታ አይመጣም። እየሆነ ያለው አጠቃላይ ያንን የዘር አገዛዝ በቁጥር አነስተኛ ከሆነ ከትግራይ ወደ በቁጥር ብዙ ለሆነ ለኦሮሞ የዘር አገዛዙ በትር በማዛወር የግፍ አገዛዙን ቀንበር በህዝቡ ላይ መጫን መሆኑን ተገንዝቤያለሁ። የፖለቲካ ስረኞች ከስር ለመለቀቅ የበቁት በህዝብ ትግል መሆኑ የሚታወቅ ነው። ወያኔ እድሜውን ለመቀጠል አይኖቻችንን ሳንጨፍን ለማታለል የሚያደርገው የፖለቲካ ውስልትና ሳይውል ሳያድር እንደሚጋለጥ በእርግጠኝነት መናገር ይቻላል። እኔ እድገቴ ባህር ዳር በመሆኑ የዛሬ 26 ዓመት የአፓዎች የታሰሩበት እስር ቤት በመሄድ ከአባቴ ጋር ጠይቄያቸዋለሁ። በዚያ ጊዜ የባህር ዳር ህዝብ እንዳንድ ግልብጥ ብሎ ነበር የታሰሩበትን ያጨናንቅ የነበረው። ከተወሰነ ጊዜ በኋላ ወደ ትግራይ እንደወሰዷቸው ይወራ ነበር። አባቴ እነዚህን እስረኞችን ወደ ትግራይ የወሰዷቸው ከፍተኛ ስቃይ ሊፈጽሙባቸው እንደሆነ ይነግረኝ ነበር። ከነዚህ እስረኞች ውስጥ ጸጋይ ደብተራውን የመሳሰሉ ምትክ የለሽ ሊቆች እንደሚገኙ የነገረኝ ትዝ ይለኛል። እስከዛሬ መገደላቸው ወይም በህይወት መኖራቸው እንኳን አይታወቅም። የአሁኑ የፖለቲካ እስረኞች መለቀቅም ቢሆን የትግራይ የጨለማና የጉድጓድ እስር ቤቶች ውስጥ የሚገኙ የፖለቲካ እስረኞችን ሊፈታ ቀርቶ የጉድጓድ እስር ቤቶችን ምስጢር እንኳን ለማጋለጥ አለመደፈሩ ለውጥ የሚባለው ጨዋታ መሆኑን ተረድቻለሁ። አዲሱ የወያኔ ቁንጮ በዚህ ሳምንት መጨረሻ አሜሪካ የሚገኙ የሀገር ልጆችን እንደሚሰበስብ የሚታወቅ ሲሆን በዚህ ስብሰባ መታደም በጥቂት ጊዜ ውስጥ ለጸጸት እንደሚደርግ አልጠራጠርም። ለምን ለሚለው ጥያቄ መልሱ የኢትዮጵያ ህዝብ ለባሰ ጭቆና ለከፋ ዘረፋ እንደሚዳረግ የሚያጠራጥር አለመሆኑን በእርግጠኝነት መናገር እወዳለሁ። ባሳለፍነው እሁድ የወያኔው ቁንጮ የተለያዩ ዩኒቨርሲቲዎች የሚያስተምሩ መምህራንን በሰበሰበበት የሀገሪቱን ሁለንተናዊ ችግር ሊፈታ የሚችለው ስር ነቀል ለውጥ በመሆኑ ለዚህ ደግሞ የሽግግር መንግስት ማቋቋም መሆኑን በመግለጽ አንድ ተሰብሳቢ ላቀረበው አስተያየት የወያኔው ቁንጮ ስንት ስር ይነቀላል በሚል የሹፈት ምላሽ መስጠቱ የወያኔን ማጭበርበር የሚያሳይ ነው ከሚሉ ወገኖች ጋር እስማማለሁ። ወያኔ እያደረገ ያለውን ህዝብን የማጭበርበር ድርጊት እናጋልጥ፣ ትግላችንን እንቀጥል እላለሁ። ጥሩ ሰው ነኝ ከባህር ዳር።
ለፍሮተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ አድማጮች በቅድሚያ ሁላችሁንም እንደምንከርማችኋለሁ። የዲሞክራሲ ስርዓትና የህገ በላይነት እውን በሆነበት ስርዓት ብዙሃን ህዝብ ከምንም ከማንም በላይ ተጠቃሚ መሆን እንደሚችል የዲሞክራሲ ስርዓት መርህና ተግባር የሚያረጋግጠው እውነት ነው። በአፋኝ አገዛዝ ውስጥ ደግሞ ከምንም ከማንም በላይ ብዙሃኑ ህዝብ ተጎጂ ሲሆን በጥቂቶች ብቻ ተጠቃሚ እንደሚሆኑም በአገራችን በተከታታይ የታዩ ጨቋኝና አፋኝ አገዛዞች በተግባር እውነትነቱን አረጋግጠውልናል። የ27 ዓመቱም የኢትዮጵያ መጨቋኝና ዘረኛ አገዛዝም ቁልጭ አድርጎ ያሳየን እውነትነቱም ይህ ነው። የሥርዓቱ ገመድ የሚመዘዘው በዘር ሐረግ ስለነበር ብዙሃኑን የኢትዮጵያ ህዝብ በእጅጉ እንደጎዳ ምስክር መስማት ወይም ማስረጃ ማቅረብን የሚጠይቅ ጉዳይ አይደለም። ባይናችን እየተመለከትነው የምንኖረው የኖርን ህይወትም ነው። የወያኔ አባላት ጥቂት የቢሮ አባላት የወያኔ ባለሟሎች አሸርጋጆቻቸው ብቻ ነበር የሥርዓቱ ተጠቃሚዎች። በእነዚህ ቡድኖች አስተያየት ሰውን ልጅ መግደል ዝንጀሮን ከመግደል የተለየ ተደርጎ አይታይም። ከህግ ውጭ ማሰር፣ መሰወር፣ አስሮ አካል ማጉደል ወይም የጭካኔ ስዕል መፈጸም እንደ አሳፋሪ ተግባር የሚቆጠር ሳይሆን የሚያስወድስ፣ የሚያሸልም፣ የሚያስከብርና የሚያሾም ተግባር ነው። ዛሬ ይኸው እየታየ ነው። የህዝብ ገንዘብ መዝረፍ ለማንም ዜጋ የማይደረግ ከመንግስት ባንኮች በብዙ ሚሊዮኖች የሚቆጠር ለወያኔዎች መስጠት ወንጀል አልነበረም። በመቶ ሚሊዮኖች የሚቆጠር ገንዘብ ከባንኮች እየተደረገ የተሰጣቸውን ከሀብት ማማ ላይ የወጡ የወያኔ ሀብታሞች ለኢትዮጵያ ህዝብ ግልጽ ይታዩናል። ያውቃቸዋለንም ነው። የጥቁር ገበያ በአደባባይ መሸቀጥም ኖርም አይደለም። ለሰሩበት ላገኙ ገቢ ግብር አለመክፈል ለወያኔዎች አሳፋሪ ተግባር ሳይሆን ትክክለኛ ስራ ነው። የመንግስት ተሽከርካሪዎችን ለስርቆች ተግባር በዋልም አያስጠይቅም። የመከላከያ ተሽከርካሪዎች ለዚህ አይነት ተግባር ሲውሉ በተጨባጭ አይተናልና ነው። በዝርፊያ በስርቆሽ መክበር በወያኔዎች መልካም ተግባር ነው። እነዚህ ወንጀለኞች ወያኔዎች ድርጅታቸው ህዋትን እንደ መለኮት ከሰማይ የተሰጠ ነው ብሎ ቁጥራቸው ነስ እንጂ የሚቀበላቸው ተፋል ማለት ስተት ነው። የወያኔ ጨቋኝና ዘረኛ አገዛዝ ያስመረረ ኢትዮጵያ ህዝብ ትግሉን መረዳ አድርጎ ቀጠለበት። ወያኔንም አንገጫገጨው ከፋፈለው። ታዲያ የ27 አመታቱ የወያኔ መራር አገዛዝ ህዝቡ አምርሮ ሲታገለው እኛንም አስከፍቶናል የሚሉን የለውጥ ኃይሎችን የሚሉ የለውጥ ኃይሎች ብቅ ብለናል ሲሉ እየተደመጡ ነው። እነዚህ የለውጥ ኃይሎችን የሚሉ ትልቅ ፈተና ይጠብቃቸዋል። ሁለት አይነት አመለካከታቸውን ህዝብ እንደሚጠብቅ መረዳት አለባቸው። በአደባባውና በቴሌቪዥን መስኮቶች የሚደረጉ ውደሳዎችን ብቻ በመመልከታቸው የሚረክ ከሆነ ተሳስተዋል ይባሉ ይገባቸዋል። ድጋፍ ካለማወቅና ተገቢ ግንዛቤን ካለመያዝ ሊሆን ይችላል ወይም አድርባይነት ያመጣው ጣጣ ሊሆን እንደሚችል መረዳት አለባቸው። በኔ እምነት የሀገራቸውን ጉዳይ አጽንኦት ሰጥተው ለሚከታተሉ ወገኖች እነዚህ የለውጥ ኃይል የሚሉ ወገኖች በመልከታ ክትትል ላይ መሆናቸውን መረዳትና ወደ ለውጥ ኃይልነት ራሳቸውን መቀየር አለባቸው ምክሬ ነው። ስለዚህ ከንቱ ዳሴ ሰጪዎች ወቅቱ ገና ነው ባዩኝ። የለውጥ ኃይሎችም ቢሆኑ አሁን ያለችበት ደረጃ ከውዳሴ መቸር ደረጃ ላይ አለመድረሳችሁን መረዳት፣ ወደ ለውጡ ጎዳና በትክክለኛ መንገድ መግባት አለባችሁ። የሽግግር መንግስት ምስረታ ተግባርና ፈቃደኝነቱን በተግባር ማሳየት የለውጥ ኃይልነታችሁን ከሚያሳዩ ተግባራቶች ውስጥ ዋነኛው ወደ ለውጥ መሸጋገሪያ መንገድ መሆኑን እመኑ። በተግባር አሉ ምክሬ ነው። በእነዚህ ሶስት ወራት ውስጥ ከስማቸው መልካም የሚባሉ የመኖራቸውን ያህል መጥፎም ጎጅም የምላቸው እየተመለከትኩ ነው። በቅርቡ ስለተከማቸና ስለተደበቀ ዶላርና የሀገር ውስጥ ገንዘብ የተሰጠው መግለጫ ይሁን ምክር ያልተረዳሁት መልእክትን አልወደድኩትም። ከህግ ውጭ ያከማቻችሁ ዶላር ወይም የሀገር ውስጥ ገንዘብ ያላችሁ በጊዜ ወደ ባንክ ገቢ አድርጉ። ይህን ካላደረጋችሁ ግን መንግስት በቅርቡ ሊወስደው በሚችለው እርምጃ እንዳታዝኑ አልሰማንም እንዳትሉ ይላል መልእክቱ። ይህ ለምን አስፈለገ? ዘራፊዎቹና ሌቦች እነሱ የቀን ጅቦች ያሏቸው ናቸው። ታዲያ ይህ ሲባል ምን ማለት ነው? ለዘራፊዎቹ ማሳሰቢያን የሚሰጥ ነው ወይስ አሽሹ ማለት ነው የሚል ጥያቄ ቢነሳ ስተት ነው የሚል ማን ነው? እነዚህ ወገኖች በየለቱ የሚከናወኑት ተግባር በአጽንኦት ለሚከታተሉ ወገን በግል ይታያሉ። የገድ ቅዱስ ጊዮርጊስ ደብር ኃላፊ ሊሸስ ሲል በህዝብ መያዙን ላብነት መጥቀስ ይቻላል። ከመግለጫው ወይም እነዚህ ዘራፊ ቡድኖች ከመኖሪያ ቤቶቻቸው ያወጡ ግንባታቸው ወዳልተጠናቀቀ ህንፃዎች፣ በማይጠረጠሩ እንደ ትምህርት ጤና ተቋም የመሳሰሉት ወደ ወንጀል መደበቂያነት ሲለወጡ እያየን ነው። ስለዚህ የሚነግሩና የሚደረጉ ነገሮች ሁሉ የጎንዮሽ ጉዳትና ጥቅማቸው እየተመረመረና እየተስተዋለ ይሁን ምክሬ ነው። ዘርፉ ደምሴ አዲስ አበባ።
የተከበራችሁ ተወዳጆቹ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ እንደምን ከርማችኋል ይያልኩ የከበረ ሰላምታዬን አቀርብላችኋለሁ። የኢትዮጵያ ህዝብ ወያኔ ሰራሽ የሆኑ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮችን ለመፍታት ይችል ዘንድ መራር ትግሉን በማካሄድ ላይ ይገኛል። የወያኔን ዘረኛ አገዛዝ አስወግዶ ወደ ዲሞክራሲያዊ ስርዓት መስረታ መሸጋገር ይቻል ዘንድ ብቸኛው መሸጋገሪያ ድልድይ ጊዜያዊ የሽግግር መንግስት መሆኑንም አበክሮ እየጠየቀ ነው። የህዝብ ትግል ባስመሳዮች እንዳይነጠቅም ጥንቃቄ መደረግ እንዳለበትም አጽንኦት ሰጥቶ እያሳሰበ ይገኛል። እነዚህ ብርቱ ማሳሰቢያዎች በህዝብ ሲነገሩ የሚደመጡት ካለ ምክንያት አይደለም። በኢትዮጵያ የለውጥ ከባቢ አየር ላይ መልካም የሚባሉ ነገሮች በህዝብ አካባቢ የመታየታቸውን ያህል የፖለቲካ ለውጥ ማጅራት መቾችም እየተራወጡ ያሉ መሆናቸውንም እንረዳለን። እነዚህ የለውጥ አሜከላና አጨናጋፊ ሊሆኑ የሚችሉ ጎጂ አዝማሚያዎችም ሆኑ ተግባራት በእንጭጭነታቸው መቀጨት ያለባቸው መሆኑን የለውጥ ፈላጊ የሆኑ ወገኖች ያሳስባሉ። እነዚህ ጎጂ አዝማሚያዎች ካለማወቅ የሚደረጉ ከሆነ በመማር ወይም በመወያየት እንፈታቸዋለን እናስወግዳቸዋለን። ሆነ ተብሎ የሚደረግ ከሆነ ደግሞ ስር ሳይሰድ መገታት አለበት የሚለውን የብዙዎች አስተያየትን እጋራዋለሁ። የወያኔን ጸረ ህዝብነትና ጸረ ኢትዮጵያነት ለመቀበል ወይም ላለመቀበል ዛሬ ክርክር ወይም እሰጥ አገባ የሚባልበት ጉዳይ አይደለም። የለየለት የኢትዮጵያና የህዝቦቿ ጠላት ነው። ኢትዮጵያን ለመቆራረስ፣ ህዝቧን ለመበታተንና እርስ በርስ ለማጨራረስ የሚጠቀምባቸውን ዘዴዎች ሁሉ ጠንቅቆ ማወቅ ተገቢም አስፈላጊም ነው። ዘዴዎቹን ሁሉ በጥንቃቄ በመለየትና በመከታተል መቋቋም ይቻላል። የጠላት ስስ ብልት እየፈለጉ ማጥቃት ሴራዎችን ሁሉ ማክሸፍ የትግሉ ዋነኛ አጋዥ ኃይል ነው። ወያኔን ጠላት ብለን ጠላት አድርገን ከሆነ ለወያኔ መሰሪ ተግባራት ሁሉ መጋለጥ ወይም መጠቃት የለብንም፣ ማጥቃት እንጂ። ወያኔ ያበቃለት ብለን የምንደመድም ከሆነ ተሳስተናል። የምንዘናጋ ከሆነ ለጥቃቱ ተጋላጭ እንሆናለን። በሰኔ 16 ቀን 2010 ዓ.ም ወደ መስቀል አደባባይ በወጣው ህዝብ ላይ በወያኔ የተቀነባበረ የቦምብ ጥቃት ተፈጽሟል። ተወደደም ተጠላም ይህንን መከላከል አለመቻላችን ስህተት ነበር፣ ወይም የተውኔትና ድራማ ጨዋታ ነበር፣ ወይም ደግሞ ወያኔን እያወቅን እንደማናውቀው ሆነን ነበር ቢባል ስህተት ነው ማለት የሚቻል አይመስለኝም። እስኪ የነበረውን ሁኔታ እናስታውስ። ጥቃቱን ከሰነዘሩት የወያኔ ተላላኪዎች ውስጥ አንዷ እንስት እንደነበረችና የአእምሮ ህመምተኛ መሳይ እንደነበረች በአካባቢው የነበረው ህዝብ ተመልክቷል። ወያኔ ከረር ያሉ የወንጀል ተግባራትን ለመፈጸም ሲያቅድ ሴቶችንና ወንዶችን የተለያየ ሽፋንን በመስጠት ከትግራይ ጀምሮ እየተጠቀመ ከዚህ የደረሰ መሆኑን እናውቃለን። የወያኔ የስለላ መዋቅር አባላቱን ሲያሰማራ ምን ምን ዘዴዎችን ይጠቀማል? በምን አይነት ዘዴዎችስ ራሳቸውን እንዲያመሳስሉ ትዕዛዝ ይሰጣቸዋል? ወዘተ ለሚሉ ጥያቄዎች ወያኔን ለመታገል ተነስቻለሁ ለሚል ወገን ሁሉ ብዙ ከባድ የሚሆን ጉዳይ አልነበረም። ወያኔ ሴቶችን ለስለላ ተግባር ሲያሰማራ አለባበሳቸውን አስቦና አሳምሮ ወደሚፈልገው አካባቢ ልክ አማላይነት ተግባርን በመፈጸም ተልኳቸውን እንዲወጡ አድርጎ መጠቀምን ዛሬም ያልተወው ዘዴው ነው። ሴቶችን ከአእምሮ ታማሚ አስመስሎ ወይም ነፍሰ ጡር ሴቶችን መጠቀም እንደዚሁ የማስመሰያ ዘዴው ነው። ጎስቆል ያለ ልብስ ለብሳ ጸጉሯን ጨብረር አድርጋ ቅቤ ተቀብታ ፈጠን ፈጠን የምትል ሴት አስመስሎ መላክ በተለይ በከተሞች የተለመደ ዘዴው ነው። ይህንን ለምን አመጣኸው ትሉኝ ይሆናል። ዛሬ የለውጥ ኃይል ነን የሚሉት የወድድ ብአዴን፣ ደኢህዴንና የአጋር ድርጅት አባላቶች ይህንን አጥፊ ቡድን እንዴት መለየት ተሳናቸው? ያንን ያህል ህዝብ ጠርቶ የቁጥጥር መላላት ለምን? ወዘተ የሚሉ ጥያቄዎች ቢነሱ ለነገ መማሪያ የሚሆኑ መፍትሄዎች ይገኛሉ በሚል ነው። የጠላትን ማንነትና ምንነትን ሳያውቁ ወደ ትግል መግባት ስህተት የሚዳርግ መሆኑን ከተጨባጭ ነገሮች መማር፣ የጠላት ማጥቂያ ዘዴዎችን አይነት አፈጻጸማቸውንም ለማወቅ አለመጣር ለስህተት ያጋልጣል፣ ጉዳትም ያደርሳል። አረጋሽ አስቻለው አቃቂ።
በማስከተል መለሰ አዳነ በፌስቡክ ያስተላለፉትን መልእክት እናሰማለን። ዘመነ ጉግማን ጉግን ጥሰን ዘመነኛ ሹሞችን እንዳመጣጣቸው ሸኝተን የመንጋውን ለመንጋ የጥበቡን ለጥበበኞች ሰጥተን አሁን ካለንበት የታሪክ አጣብቂኝ መውጣት የምንችለው በትግል ብቻ ነው። የትግሉም ዓላማ ከሁሉም የፖለቲካ ድርጅቶች፣ የሃይማኖት ተቋማት፣ የሙያና ሲቪል ማህበራት፣ ታዋቂ ሽማግሌዎችና ምሁራን የተውጣጣ ሰፊ የሽግግር መንግስት ማቋቋም ነው። ጉልቻ ቢቀየር ወጥ አያጣፍጥም እንዲሉ አንዱን ግብዝ ነፍሰ ገዳይ በሌላ አልባሌ ሹም ለመተካት አለመሆኑ መታወቅ አለበት። አዲሱ ሹም የሚታወቀው በወያኔነቱ ሲሆን የአሜሪካኖቹ ውድ ልጅ፣ ተለዋጭ የኢሳይያስ ዘበኛ፣ የአረቦች አፍላ ወዳጅና አዲስ የፖለቲካ ምሩቅ መሆኑንና ነውም ብሎ መመስከር ይቻላል። ባንዴ አንድ ባሪያ ለሁለት ጌቶች ማገልገል አይችልም። አንድ አርበኛ ለሁለት ባንዲራና አንድ አማኝ ለሁለት ሃይማኖት ወይም መለኮት እንደማይሰግዱ ሁሉ ከላይ የተዘረዘሩ ኃይሎች የየራሳቸው ብሔራዊ ፍላጎትና ኩራት ሲኖራቸው፣ ለኢትዮጵያ ግን ቋሚ ጠላት ለመሆናቸው ቀዝቃዛውን የዓለም ጦርነትና ኢትዮጵያን ለማፍረስና አገሪቱን መቀመቅ እንድትወርድ አብረው የሰሩ ጣላቶች ናቸው። ታዲያ ይገለሰብ ከነርሱ ጋር ምን አዋደደው? መንጋው ስለጨበጨበና አስረሽ ምቹው ስለአለ አገር ነጻ ወጣች። ሰፊው ህዝብ ተደሰተ። ሰላምን መጣና ነጻነት ተረጋገጠ ማለት አይቻለም። ይገለሰብ ከተሾመ ጀምሮ ምልአቱ ሲገደል እርሱ ሲያወራ፣ አገራችን ሰላም አጣ ስትታመስ እርሱ ሲዞር፣ መንጋው ተቀብሎ ሾላ ዛፍ ላይ እንደሰፈረ ዋርዳ ወፍ ሲያወካ ብቻ ነው እያየን ያለነው። በመሰረቱ ላለፉት 27 ዓመታት በከፍተኛ የስልጣን እርከን የነበር ውሳኔ በመወሰንና በማሳለፍ ወሳኝ ሚና ከሚጫወቱ ባለስልጣኖች አንዱ ነበር ነውም። ብሎም ዛሬ በጠቅላይ ሚኒስትር ደረጃ ከተቀመጠበት ጊዜ አንስቶ እየተፈጸሙ ላሉት ግድያ፣ መፈናቀልና እስር ቤት ለሚወርዱት ዜጎች ሁሉ ተጠያቂ ነው። ከሰከረው መንጋ ይበልጥ ጥሩ ህይወት ለመምራት ከሚታገለው ጋር መስራቱ ይበጃል። መንጋው ሰክሯል። መንጋ አገር ሊቀይር ቁም ነገር ሊሰራና ሙያ ያለው ስራ ይሰራል ተብሎ አይጠበቅም። ግለሰቡም በመንጋው ድጋፍ ተደግፎ ብዙ መሄድ አለመቻሉን ካላወቀ እሱም እንደ መንጋው ብኩንና ግብዝ ነው ማለት ነው። የሽግግር መንግስት እንጂ ለአንድ ሰው ስልጣን አይደለም የኢትዮጵያ ህዝብ ሲታገል የኖረው። ይህን መሰረታዊ የህዝብ ጥያቄ ማግቸልቸል ትልቁ ጥፋት መሆኑን ማወቅ መቻል አለበት። መነሻውን መሄጃውንና መዳረሻውን ከማያውቅ መንጋ ይልቅ ታላቁን የኢትዮጵያ ህዝብ ማዳመጡ ይበጀዋል ባይ ነኝ። መለሰ አዳነ። እኛም ለዛሬ ያለንን የደብዳቤዎች አምድ ዝግጅት በዚሁ እናጠቃልላለን። ሳምንት አርብ እስከምንገናኝ ደህና ቆዩን።
እንደ ሰው አገር እግር አላት።